የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ ያዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ አረቡን ሐሴስም 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል።
በመጪው 2012 የበጀት ዓመት ለ250,000 ዜጎች የሥራ ዕድል ፈጥራለሁ ብሏል የአዲስ አበባ ከተማ አስተዳደር።
በከተማ ደረጃ ያለው የከተማ ነዋሪ የሰልፍ ላይ ሁሉ በጣም የተስተካከለ ከተማ ማለት አትሊት ወ አገልግሎት የሚሰጥ አገልግሎት ማለት
የአዲስ አበባ ከተማን በመከተል ከንቲባ ማዕረግ እየመሩ የሚገኙት ታከለ ኡማን የሰማችሁት ዝርዝር ማብራሪያውን ያዘ ዘገባ ከዜና በኋላ እናስደምጣችኋለን።
ሴቶች በጋቢና በተሰኘው መሰናዳችን ደግሞ በባለሙያ ታገዘ የቤት ውስጥ የሕክምና ድጋፍ መስጠት የጀመረች ባለሙያ እንግዳ አድርገናል።
ሰላማችን ለረጅም ጊዜ አልጋ ላይ ለሚቆዩት መንተኞች ምቹ የሆነ ኢንቫይሮመንት መፍጠር ነው።
የረሆቦት የቤት ለቤት የጤና እንክብካቤ አገልግሎት ድርጅት መስራችና ስራ አስኪያጅ ነቢያት ደመቀን የሰማችሁት። ለሙሉ ዘገባው እንመለሳለን።
የፌደራል ዳኞችን የምልመላ ሂደት የሚመለከት መሰናዶ ይኖረናል። ወደ ኋላ ቆየት ብሎ ይሰማል።
ወደ አስመራ ዘልቀን ለአይነ ስውራንና ላልተማሩ ሰዎች የሚያገለግል የትግረኛ ጽሑፎችን የሰሩ ወጣቶችን እናስተዋውቃችኋለን። ፕሮግራሙን በመምራት ጽዮን ግርማና
ሀብታሙ ስዩም አብረናችሁ እንቆያለን።
በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችሁ።
የብረታ ብረት ኢንጂነሪንግ ኮርፖሬሽን የሆሚት አሚኔሽን ኢንጂነሪንግ የቀድሞ ምክትል ኃላፊ ብርጋዴር ጀነራል ሀድጉ ገብረ ጊዮርጊስ በ50,000 ብር ዋስ እንዲፈቱ ፍርድ ቤት ቢወስንም ሊፈቱልኝ አልቻሉም ሲሉ የተከሳሽ ጠበቃ ህይወት ሌላይ ቅሬታቸውን አሰምተዋል። ቅሬታቸው የተሰማው አቃቤ ህግ ቀደም ብሎ በተሰጠው ውሳኔ ላይ ቅር በመሰኘቱና ለፌደራል ጠቅላይ ፍርድ ቤት ይግባኝ እንደሚል በመግለጹ ከፍተኛው ፍርድ ቤትም የሰጠውን ውሳኔ እስከ ነሐሴ 13 2011 ቀን ድረስ ታግዶ እንዲቆይ አዲስ ትዕዛዝ በሰጠ ማግስት ነው። ዘገባውን ያደረሰን መለስካቸው አማ ነው።
ከሰኔ 15ቱ ጥቃት ጋር ምንም ግንኙነት የሌላቸውን ሰዎች ማሰር፣ ተጠርጣሪ ሆነው በቁጥጥር ስር የሚገኙ አመራሮችን በወቅቱ ፍትህ አለመስጠት፣ የአማራ ክልልን የጸጥታ ዘርፍ ማዳከምና የአማራነት እንቅስቃሴ ለማቀጨጭ ታስቦ እየተሰራ መሆኑን ማሳያ ነው ሲል የአማራ ዲሞክራሲያዊ ንቅናቄ አብን አስታወቀ። የክልሉ ፖሊስ ኮሚሽን በበኩሉ ወንጀሉ ውስብስብና ከባድ ከመሆኑ አንጻር ሲታይ ምርመራው ዘገየ ሊባል አይችልም ብሏል። አስቴር ምስጋናው ዘገባ ያደረሰችን።
በምስራቃዊ ኮንጎ ዲሞክራሲያዊት ሪፐብሊክ የኢቦላ ህሙማን መታከሚያ ማዕከል በጽኑ ታመው ለ29 ቀናት የከረሙ እናትና ልጅ ዛሬ ከሐኪም ቤት ሲወጡ በጭብጨባና በሆታ አቀባበል ተደርጎላቸዋል። ኤስፔራንስ እና ቤንቱ የህክምና ማዕከሉ ደጃፍ በተዘጋጀ የደስታ መግለጫ ጋዜጣዊ ጉባኤ ላይ ሲናገሩ እኔም ልጄም በጣም ተሽሎናል ብለው በደስታ ሲናገሩ ተደምጠዋል። ሐኪሞቹንም ኤስፔራንዛ ባለቤታቸው ከሳምንት በፊት በኢቦላ ምክንያት እንደሞቱ፣ እሳቸውና የአንድ አመት ልጃቸው ግን ከበሽታው እንደዳኑ ገልጸዋል። ትናንት ሰኞ ሳይንቲስቶች ሙከራ ላይ የነበሩ ሁለት መድኃኒቶች ፍቱንነታቸው በመረጋገጡ ለኢቦላ ህሙማን ሁሉ መሰጠት እንደሚጀምሩ ማስታወቃቸው ይታወሳል።
በጸረ መንግስት ተቃውሞ ለሁለት ቀናት በተሽመደመደው የሆንግ ኮንግ ዓለም አቀፍ አውሮፕላን ጣቢያ መሰል እንቅስቃሴዎችን የሚገድብ ጊዜያዊ ትዕዛዝ ከፍርድ ቤት ማግኘቱን የጣቢያው ባለስልጣን መስሪያ ቤቱ አስታወቀ። በሚያስተናግዳቸው በረራዎች ብዛት ከዋና ዋናዎቹ የአውሮፕላን ጣቢያዎች አንዱ የሆነው የሆንግ ኮንግ የአየር ማረፊያ ለሁለት ቀናት በረራዎች መቋረጡን፣ በፖሊስና ተቃዋሚ ሰልፈኞች መካከልም ግጭት መቀስቀሱ ሲዘገብ ውሏል። የዛሬው የፍርድ ቤት ትዕዛዝ ተቃዋሚ ሰልፈኞቹ ከተወሰነ አካባቢ እንዳያልፉም ይከለክላል። በሁለት ቀናቱ ብዛት ባላቸው የተቆጡ ተቃዋሚ ሰልፈኞች ምክንያት የሆንግ ኮንግ መንግስትና የአየር መንገዶቹ ሰራተኞች በየቤታቸው እንዲሁ ተመልሰዋል። በረራዎች ተሰርዘው መንገደኞቹ መቼ መጓዝ እንደሚችሉ ግራ በመጋባታቸውና ምግብ ለመግዛትም ሆነ ማደሪያ ለማግኘት ተቸግረው ተበሳጭተው ሲጫጫሁም ተስተውለዋል።
ስመጥሩ የኦፕራ ሙዚቃ ድምጻዊ ፕላሲዶ ዶሚንጎ ለበርካታ መታት ወስበይ ብልሹ ምግባር ፈጽሟል የሚል ውንጀላ እየቀረበበት ነው። አንዳንዶቹ እንዲያሉትን ሴቶች እንዲያውም በሙያቸው ይቀጣል ብለው ከሰውታል። በርካታ ዘፋኞችና ተዛዋዦች በዚህ ዓለም ተላላቂ ኦፕራ ድምጻውያን አንዱ እንደሆነ በሚነገርለት በፕላሲዶ ወስበይ ወከባ ገጥሞናል ሲሉ ወንጅለውታል። ከሳሾቹ እንደሚሉት ስፔናዊው የ78 ዓመቱ ፕላሲዶ ወሲባዊ ትንኮሳውን የሚፈጽመው በከፍተኛ የሥራ አመራር ኃላፊነት በሚሰራባቸው የኦፔራ ኩባንያዎች ነው።
አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ወደ አዲስ አበባ ከተማ ነው የምናመራው። በተከታዩ ዘገባ የአዲስ አበባ ከተማ በ2012 በጀት ዓመት ለ250 ሺህ ዜጎች የሥራ ዕድል ለመፍጠር ማቀዱን የከተማው አስተዳደር አስታውቋል። አስተዳደሩ ይህንን ያስታወቀው ዛሬ በአዲስ አበባ ከተማ ባካሄደው የ2012 የበጀት ዓመት የሥራ ዕድል ፈጠራ ጉባኤ ላይ እንደሆነ ዘጋቢያችን ፀሐይ ዳምጠው በተጨማሪው ዘገባ ትነግረናለች።
የአዲስ አበባ ከተማ ወጣቶች፣ ሴቶችና ሌሎች የማህበረሰብ ክፍሎች በሥራ ዕድል ፈጠራው ተጠቃሚ እንዲሆኑ የከተማው አስተዳደር በጉባኤው ላይ ተቀምጧል። ስለተደደውን ሥራ አጥነት በዘላቂነት ለመቅረፍና ከተማዋ ለነዋሪዎቹ ምቹና የተረጋጋች ለማድረግ አስተዳደሩ አዳዲስ ንድፈ ሐሳቦችን አዘጋጅቶ እየተንቀሳቀሰ መሆኑን ምክትል ከንቲባ ኢንጂነር ታከለ ኡማ ገልጿል።
በከተማ ደረጃ ያለው የከተማ ነዋሪ ዲስተንት ላይፍ ቱሉ ዲዮ ከተስተካከለ ከተሞች ማለት አትሊቶች አገልግሎት የሚሰጥ አገልግሎት ትክክለኛ አገልግሎት መሆን ስለሆነ እዛ ስለሆነ ማለት ነው። ለወጣቶች ይሰራል በተለያየ ቦታ ካልቸር ሬቮሉሽናት እናደርጋለን ከተማውን ይቀይራል። ይሄኛው ስንደምር ይሄኛው ስራ በላይነት የሚሰራ ዋናው ተዋናይ የግል ሴክተሩ። ስለዚህ የከተማ ኃላፊ መዋቅ ከላስተታች ያለው ይህን ከኋላ የሚገባናለ የተስራ ሪፖርት ይማንዋል ያንን ዲማንድ ሲኖር መገፋታችን ሊገፋን የሚችል አንድ ነገር መኖር አለበት። የውሳችን ተነሳሽነት ማለት ከተሞች መቀየር አለብን። ወደቶች የሚቀይረው ስሰል ላይ ሰው ከተሞች ዚሮ ይህ ማለት በብዙ አቅጣጫ በመንገድ፣ በውሃ ማባት፣ በቤቶች የደረስ ቆሻሻ አወጋገድ ስርዓት፣ የውሃ የማባት ሎጅ ዲጂታል ሰርቪስ፣ እነዚህ አገልግሎቶች ነው። እያንዳንዱ ሴክተር የመንግስት ተቋማት የሚሰጡ አገልግሎት ማለት ነው። ይጨረሰ ሲጨረሰ
በተጨማሪም አዲስ የሥራ ዕድሎችን ከመፍጠር ጎን ለጎን በከተማዋ ተደራጅቶ ሥራ የጀመሩ ነባር ጥቃቅንና አነስተኛ ተቋማት በዘመናዊ መንገድ መልሶ በማደራጀት ለወጣቶች ሥራ ዕድል ለመፍጠር እየሰራን ነው ብሏል ምክትል ከንቲባው። በ2012 ዓ.ም ምረት በአዲስ አበባ ከተማ በትንሹ 250 ሺህ ለሚሆኑ ዜጎች የሥራ ዕድል ለመፍጠር እንደታቀደ የገለጹት በምክትል ከንቲባ ማዕረግ የማህበራዊ ክላስተር አስተባባሪና የአዲስ አበባ ንግድና ኢንዱስትሪ ቢሮ ኃላፊ ኢንጂነር እንዳወቀ አብጠው ተናግሯል። የሥራ ዕድል ፈጠራው በሶስት ወሳኝ መስኮች ላይ እንደሚደራጅም አብራርቷል።
በዋናነት በኢንዱስትሪ ዘርፍ በተለይም በኮንስትራክሽን ኢንዱስትሪ፣ በማኑፋክቸሪንግ ኢንዱስትሪ እና በማዕድን ጭምር አንደኛው የሚይዝ ነው። ሁለተኛው ከከተማ ግብርና ጋር ተያይዞ እስካሁን አዲስ አበባ ውስጥ ብዙ ያሰራንበትና በከተማችን ውስጥ ዲማንዱ ሃይ የሆነ የከተማ ማን የግብርና ምርቶች አሉ። ስለዚህ በእነኚህ ላይ ሰፊ የሥራ ዕድል ይፈጠራል ተብሎ የተጠበቀው። በሶስተኛነት በአገልግሎት ዘርፎች ነው። በንግድ እና መሰል የአገልግሎት ዘርፎች በሰፊው የሥራ ዕድሎች ይከፈታሉ።
በአሁኑ ወቅት ከ500,000 በላይ ሥራ አጥ ዜጎች በከተማው እንደሚገኙ ጠቅሰው ሥራ ፈጠራውን ስኬታማ ለማድረግ የከተማ አስተዳደሩ አስፈላጊ የሆኑ የተለያዩ እቅዶች እንዳዘጋጀ ኢንጂነር እንዳወቀ ተናግሯል።
ለየት የሚያደርገው ዝም ብሎ በዘመቻ መልክ ከመሄድ ይልቅ በእቅድ መሄድ፣ ከእቅዱም ባሻገር እንዴት በተለያየ አፕሮች ሜዳ አለብን የሚለው ነገር ያየ ነው። ለዚህም ሌሎች አገሮች ተመክሮ በሚመለከት ዛሬ ባያችሁት መልኩ ቀርቧል። ይሄም አንዱ አፕሮች እንዴት ከተማችን ወይም ሲቲ ትራንስፎርሜሽን ፎከስድ ኦን ፕራይቬት ሴክተር ኦን ጆብ ክሬሽን በሚል እንግዲህ ሲቲዋን በሁሉም መስኮች ላይ ትራንስፎርም ያደርግ። በዚህ ውስጥ ግን ፕራይቬት ሴክተሩን የማሳተፍና በፕራይቬት ሴክተር ሳትፎ ውስጥ ብዙ ለብዙ ዜጎች የሚስራድል የፈጠረበትን አፕሮች የመከተል ሆኖ በዋናነት ሪዛልት ቤስድ የሆነ አፕሮች እንከተል ነው እንጂ ከዘመቻ ወስደን ወጥተን በጣም ፕራይቬት ያስቀምጠን ወይም ችግር እየፈታ የሚሄድ እና ውጤት ተኮር የሆነ የስራ ፈጠራ ላይ ፎከስ ያደርጋል ማለት ነው።
በተለያዩ የዓለም ሀገራት የሚገኙ የከተሞች ስራ እድል ፈጠራ ተመክሮ ለተሳታፊዎች ቀርቧል። በአዲስ አበባ ከተማ አስተዳደር እየተከናወኑ የሚገኙ የተለያዩ ፕሮጀክቶችም በስራ እድል ፈጠራው አስተዋጽኦ እንዲኖራቸው ይደረጋል ተብሏል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጦ እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና ቪኦኤን መሰናዶ ነው።
እናመሰግናለን። ቀጣዩ ዘገባችን ህግና ፍትህ ይሰኛል። የፌደራል ዳኞችን የመልመላ ሂደት በማሻሻል ብቃትና ስነ ምግባርን የታደሉ ዳኞችን ለወንበር ለማብቃት ቅስቀሳ መጀመሩን ሰምተናል። ሀብታሙ ስዩም ከፌደራል ዳኞች አስተዳደር ጉባኤ ቃል አቀባይ ጋር በሚያደርገው ቆይታ አዲሱ መልመላ ሂደት ስላካተታቸው ጉዳዮች ነግረናል።
የፌደራል ዳኞችን ለመመልመል ከሚጠቀሱ ህጎች መካከል ዋነኛው የተሻሻለው የፌደራል ዳኞች አስተዳደር ጉባኤ ማቋቋሚያ አዋጅ ቁጥር 684 ህዝባር 2002 ነው። ሌሎች የመልመላ ሂደቶች ሳይረሱ እነኚህ የመልመላ ሂደቶች ለትክክለኛ ፍትህ የቆሙ ታማኝና ለወንበሩ ብቁ የሆኑ ዳኞችን ለመምረጥ አስቸጋሪ የሆኑ ነጥቦች እንዳላቸው ሲነገር ባጅቷል። በፌደራል ዳኞች አስተዳደር ጉባኤ የህዝብ ግንኙነት ኃላፊ ሆኑት አቶ ዘሪሁን ጌታሁንም ቀደም ብሎ የነበረው የመልመላ ሂደት እንከን እንደነበረበት ያነሳሉ።
ምንም ጊዜ ግልጽነትም የገብለ ነገር ይታይበት ነበር ስናየው የነበረው መልመላ ሂደቱ ላይ ማለት ነው። አሁን ለምሳሌ ለህገ መንግስቱ ታማኝነት የሚል ነገር ይኖረዋል። እንግዲህ ኦልሬዲ አንድ ሰው እንግዲህ ህገ መንግስቱ ታማኝ ነው ለማለት በምን መልኩ መስፈርት መመዘን ትችላለ የሚለው ይከብዳል።
አቶ ዘሪሁን ቀደም ብለው ጠቀስ ያደረጉት በማቋቋሚያ አዋጁ ለዳኝነት ለመሾም ከሚያበቁ ሁኔታዎች አንዱ ተደርጎ በአንቀጽ 11 መላይ የተዘረዘረውን ለህገ መንግስቱ ታማኝ ሆነ ለህገ መንግስቱ ታማኝ ስለመሆኑና ህገ መንግስቱን በሚቃረን ተግባር በቀጥታም ይሁን በተዘዋዋሪ ተሳትፎ እንደማያውቅ በጽሑፍ ማረጋገጫ የሚሰጥ የሚለውን መስፈርት ነው። ይሄ መስፈርት ፖለቲካዊ አንድምታ ያለውና ለመንግስት ቀጭን ትዕዛዝ ቅድሚያ የሚሰጡ ዳኞችን ለመመልመል የተቀመጠ ነው በሚል ከዚህ በፊት ቅሬታ ከሚቀርብባቸው መስፈርቶች አንዱ መሆኑ አይዘነጋም። በያዝነው ዓመት መተግበር የተጀመረው የመልመላ ሂደት ግን መሰል ቅሬታዎችን ለመቀነስ አቅም እንዳለው አቶ ዘሪሁን ተስፋ ሰንቀዋል።
በአሁኑ ወቅት ግን አሁን በዚህ ዓመት ላይ በተጀመረው የመልመላ ሂደትን በተመለከተ አቅም መሰረት ያደረገ እና ልምዳቸውን ትምህርታቸውን መሰረት ያደረገ መልመላ ነው የተደረገው።
በአዲሱ መልመላ መሰረት በቀጣይ ዓመት ስራ ይጀምራሉ ተብሎ የሚጠበቁ ረዳት ዳኞች የቀለም ትምህርት እውቀትን ለመመዘን ከአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ጋር በመተባበር ፈተና እንዲወስዱም ተደርጓል።
ወደ 800 ሰው የሚሆኑ ረዳት ዳኞችን በሀገር አቀፍ ደረጃ ምዝገባ የማድረግ ስራ አድርገን ካደረግን በኋላ መስፈርቱን ያሟሉ ጠቅላላ የአዲስ አበባ ዩኒቨርሲቲ እንዲፈተኑ ተደርጎ አዲስ አበባ ዩኒቨርሲቲ ተፈትኖ በጥረት ያለው እውቀት ያመጡትን ለቃል ፈተና ወረዲ ወስደው አሁን ቃል ፈተና ከወሰዱ በኋላ ለጉባኤ የማቅረብ ሂደት ላይ ነው። ይህኛው ደግሞ ምን ያሳያል? ፍርድ ቤቱ በአሁኑ ወቅት ላይ ያለው ታማኝነትን የማሳደግ ጥረት ላይ ሂደት ላይ ብቃት ያላቸው ሰዎችን ወደ ፍርድ ቤቱ ለማምጣትና አሁን የተማሪ ኃይልንም ወደ ፍርድ ቤቱ ለማስገባት የሚደረገው ጥረት ላይ ግልጽነትም የሚያሳይ ነገር ነው። ይሄን
አሁን ላይ 600 እጩዎች ፈተናውን የወሰዱ ሲሆን 300 የማለፊያ ውጤት ማምጣታቸውን አቶ ዘሪሁን አክለው ነግረውናል። የቀለም ትምህርት ምዘናውን ያለፉት በመቀጠል ከዳኞች አስተዳደር ጉባኤ አባላትና ከጠቅላይ ፍርድ ቤት ዳኞች በተዋቀረ ቡድን ፊት ቀርበው የቃል ፈተና እንዲወስዱ እንደሚደረጉም ተነግሮናል። ከአቋራጭ ልቅ ፊት ለፊት በሚታይ የእውቀት የታማኝነትና የህዝብ አገልጋይነት ብቃት ልቅ የተመረጡ ዳኞችን ወደፊት ያመጣል ተብሎ የተጀመረው አሰራር አሁን እየተተገበረ ያለው የህግ ስርዓቱን በሚቀላቀሉ አዳዲስ ምልምሎች ላይ ነው። ቀደም ባለው ምልመላ አልፈው በስራ ላይ ያሉትስ ዳኞች ጉዳይ የፌደራል ዳኞች አስተዳደር ጉባኤ የህዝብ ግንኙነት ኃላፊ አቶ ዘሪሁን ጌታውን
በሁለት መልክ ነው ውስጥ ያለውንም እያበቃን በስልጠና በረጅም ጊዜ ስልጠናና በአጭር ጊዜ ስልጠና የምናበቃበት ይሆናል። ትምህርታቸውንም አፕዴት በሚያደርጉ እንዲያደርጉበት አቅጣጫዎችን እየተደረገ ነው ያለው። ምክንያቱም ውስጥ ያሉትን ትምህርታቸውንም ዲቨሎፕ እያደረጉ በዚህ ዓመት ላይ ለብዙ ዳኞች የትምህርት ድል የተሰጠበት አግባብ አለ። በዩኒቨርሲቲዎች በሁለት ዩኒቨርሲቲዎች ወደ ውስጥ የሚገባውን ደግሞ አቅም ያለውን ወደ ውስጥ የማስገባት ስራ ተሰርቶ ፍርድ ቤቱ በዚህ መልኩ ሊቀየር ይችላል የሚል እምነት አለን።
የዳኞች አስተዳደር ጉባኤ የሚያከታትላቸውን የብቃት የስነ ምግባርና ሌሎች ምዘናዎችን የሚያልፉ ዳኞች በዳኝነት ወንበር ላይ የሚቀመጡት በጠቅላይ ሚኒስትሩ አቅራቢነት በሕዝብ ተወካዮች ምክር ቤት አባላት ይሁንታን ሲያገኙ ነው። በያዝነው ዓመት ከ130 በላይ የሚሆኑት ለፌዴራል ከፍተኛ ፍርድ ቤትና ለፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኛነት መሾማቸውን ያገኘናቸው መረጃዎች ያሳያሉ። የቅርብ ጊዜውን ለመጥቀስ ያክል የአስተዳደር ጉባኤው ሰኔ ወር መጀመሪያ ላይ 6 ሴቶችና 10 ወንዶች በአጠቃላይ 16 እጩ ዳኞች በጠቅላይ ሚኒስትሩ አቅራቢነት በሕዝብ ተወካዮች ምክር ቤት እንዲሾሙ በሙሉ ድምጽ መወሰኑን ሰምተናል። አሜሪካ ድምጽ ራዲዮ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ።
ሀብታሙንና እንግዳውን እናመሰግናለን። ተከታዩ ዘገባችን ደግሞ የራሱ ሰዓት ያለው
ሴቶች በጋቢና ነው። ነቢያ ደምቀ ትባላለች። በጤናው ዘርፍ ላይ ለየት ያለ እንቅስቃሴ እያደረገች ትገኛለች። በጤናው ዘርፍ ያለ አንድ ክፍተትን ለመሙላት እንግዲህ እየጣረች ነው። የርሆቦት የቤት ለቤት የጤና እንክብካቤ አገልግሎት ድርጅት መስራችና ስራ አስኪያጅ ናት። ድርጅቷ ለአረጋውያን ለጽኑና እንክብካቤ ለሚያሻቸው ህሙማን የቤት ውስጥ በሙያ የታገዘ ድጋፍ ያደርጋል። ስለ ድርጅቷ አመሰራረትና ስለ አገልግሎቱ ከኤደን ገረሙ ጋር አጭር ቆይታ አድርጋለች።
የሰው ልጅ ሲኖር በዘመኑ ብዙ የህይወት ውጣ ውረዶችን ያያል። ሰው ጤንነቱን ሲያጣ ደግሞ እስከ ግግም ድረስ የሌሎችን እርዳታና እገዛ ይሻል። በተለይም ደግሞ ጊዜ በሚወስድ ጽኑ ህመም የሚሰቃዩና ስር ሰደድ የሆኑ እንደ ደም ግፊት፣ ካንሰርና የመርሳት ህመም የሚሰቃዩ ህሙማን ከሆስፒታሎችና ከህክምና መርጃ ማዕከላት ውጪም የእድሜ ዘመን እርዳታና እንክብካቤን ይሻሉ። የዛሬ እንግዳዬ ነቢያት ደመቀ ትባላለች። ከአራት አመት በፊት አባቷ በደም ግፊት ህመም እቤታቸው መዋል ሲጀምሩ ለማስታመም የባለሙያ እገዛን በቤት ለቤት እንዲያገኙ ብትፈልግም አለማግኘቷን ትናገራለች። ይህንን ችግር ያስተዋለችው ነቢያት ችግሩን ብቻ አይታልቶቹም በራሷ ተነሳሽነት አነስ ያለች ግላዊ ጥናት በጥቁር አንበሳ፣ በተክለ ሃይማኖትና በኮሪያ ሆስፒታሎች ባሉ ህመምተኞችና የቤት ለቤት እርዳታና እገዛ ላይ ያለውን ክፍተት አጥንታ ርሆቦት የቤት ለቤት ህክምና አገልግሎት ድርጅትን መሰረተች። ስለ ድርጅቱ አመሰራረትና ስለሚሰጠው አገልግሎት ከልምዷ እንዴት አካፍለናለች።
የኔ ጓደኞች ከኔ ጋር ነፍስ እንዴት ተማሩ ልጆች ምን እየሰሩ ናቸው? ስለምን ከነሱ ጋር ምን አይነት ስራ እንሰራም የሚል ነገር ነበር ወደ አይምሮ የመጣው። አንዳንድ ጓደኞችን ኮሚኒኬት ላደርግ በሞከርኩበት ሰዓት ላይ ኦልሞስት ሁሎቹ ከዚህ ፊልድ ውጭ ላይ ነው ስራ እየሰሩ ያሉት። ዩኒቨርሲቲ ተምሮ ልብስ ቤት ውስጥ ተቀጥረው ልብስ ይሸጣሉ። ምን እናደርጋለን ብለን ወሰነን። ክብል ኮሌጅ ተመርቀው የሚዝቅ ልጆች ወስደን 6 ሳምንት የሚሆን ትሬኒንግ ቀረጽን። አሁንም እንደ ፕሮጀክት ይህን ሁሉ ሰርተን ከጨረስን በኋላ ቁጭ አደረግን። ምክንያቱም የገንዘብ ይሹ ደግሞ አለ። አንድ የሱድን ድርጅት ነበረ ሪች ፎር ቼንጅ የሚባል በዚሁ አይዲያ መነሻ የሚሆን ገንዘብና ትሬኒንግ አብረው የሰጠውን ነበረ። በዚህ አይነት መልኩ ነው ርሆቦት የተወለደው ማለት ነው። ከዛ በኋላ አስፋፍተ ነው መስራት ከጀመርን በኋላ እንግዲህ አሁን በ2019 ሜይ ላይ አብራን የምትሰራ የነበረችው አንዷ ነፍሴን እና ሌላ አንድ እስታፋችን አብራን ትሰራ የነበረች ሶስታችን ሆነን ፔልት ያደረግ ነው ለሶስት መሰራት ነው ወደ ፔልት ይቀየር ነው።
ድርጅቱ አላማ አድርጎ የተነሳቸው ነገሮች ምንድን ናቸው?
አላማችን ለረጅም ጊዜ አልጋ ላይ ለሚቆዩ ህመምተኞች ምቹ የሆነ ኢንቫይሮመንት መፍጠር ነው። ሁለተኛ ደረጃ ሴቶችን ጫና መቀነስ ነው። በዚህ ፕሮሴስ ውስጥ በአብዛኛው ከተለያዩ ስራዎችን ላይ እያቆሙ የሚገኙት ወይም ትምህርታቸውን የሚያቋርጡት ሴቶች ነው የሚሆኑት ማለት ነው። በሶስተኛ ደረጃ ላይ ደግሞ በዚህ ሆስፒታሉ ለረጅም ጊዜ አልጋ ይዘው የሚቆዩ ሰዎች ወደ ቤታቸው የሚሄዱ ቆዩ አዳዲስ ታካሚዎችን ሆስፒታሎች መቀበል ይችላሉ።
የዚህ የቤት ለቤት አገልግሎትና እርዳታ ተጠቃሚዎች የነቢያትን ሀሳብ ይጋራሉ።
ሮዛ ብታያ አያቴ ርሆቦት ሆስፒታል ውስጥ አብረውን ነበሩ፣ ፎሎ ያደርጉን ነበረ። ከዛም በኋላ ግን አሁንም እቤትም ባለችበት ሰዓት እቤት ውስጥ ኦክሲጅን ምናምን ከነሱ ፕሮቫይድ ተደርጎ ቤት ውስጥ ኦክሲጅን ነበረች። ቴራፒ ያሰሯታል። ገላዋን ማጠብ ካለባቸው ስንኬር ያደርጋሉ። ዋ ሀርትቢቷ፣ ሳምባ፣ ተነፋፈሷ ምናምን ቼክ እየተደረገ እሱን እያደረጉ ይንከባከቡ። እኔ ለምሳሌ ስራ ነኝ፣ ቤት ውስጥ ስራ ምናምን መቅረት እንዳይኖርብን አድርገው ነው። ሁላችንም ወደ ስራችን መሄድ እንችላለን፣ ብቻ ሀሳባችንን ጥለን እንድንንቀሳቀስ አድርጎናል።
ሌላኛው የአገልግሎት ተጠቃሚ አቶ ወርቁ ተፈራ ስለ አገልግሎቱ ያላቸውን አስተያየት እንዲያስቀምጠውታል።
በአንድ ወቅት እናታችን ታማ የግድ ቤት መዋል ስለነበረባት ከሚያስፈልገው ሁኔታ በቀን አገልግሎት 24 ሰዓት ስትሰጠን ነበረ። በዚህም ጊዜ መቼም ፕሮፌሽናል ነርሶች ናቸው የተመደቡት። ከሁሉ በለጠ ደስ ያለኝ ሙያቸው በሙያቸው የተካኑ ከመሆናቸውን ባሻገር በሰብአዊነታቸው እና ከእናታችን ጋር ያላቸው ሪሌሽንሽፕ በጣም ጥሩ ሪሌሽንሽፕ ቢልድ አፕ አድርገው እንደናት አይተው 5 ወር ያህል አገልግሎት ሰጥተናል።
ነቢያት፣ የቤት ለቤት ድጋፉ ጥሩ ተቀባይነት ቢኖረውም በስራ ላይ ግን አንዳንድ ተግዳሮቶች እንደሚያጋጥሟቸው ትናገራለች።
በተለይ የመንግስት ሆስፒታሎች ላይ የሚኖረን ቻሌንጅ የቤት ለቤት ጤና እንክብካቤ አገልግሎት ከዛም ነጻ ነው ሲባል ሀብታም ስለሆኑ ነው ነርስ ቀጠሮት ያላቸው ናቸው መክፈል ይችላሉ። ስለዚህ ወደ ግል ሆስፒታሎች ይዛችኋቸው ሄዱ የምንባልባቸው ጊዜያቶች አሉ እና ወደዛ ለመውሰድ ትልቅ ቻሌንጅ አለ። ሪፈራል ሊንኬጅ ጥሩ ቢሆን ሪፈር ለማድረግ እኛን ፍቃድ የሰጠን የመድኃኒትና ምግብ ቁጥጥር ባለስልጣን ነው እና ሪፈር የሚደረግ ህመምተኛ ሲኖረን ሪፈራል ስሊፑን ከዛ ሄደን እንድናመጣ ይነግሮናል። አሁን አንድ ህመምተኛ ይዘሽ ያ ህመምተኛ የተሻለ ህክምና በሚያስፈልግበት ሰዓት ላይ ላይ ከእንደገና ሄደሽ ወረቀት አምጥተሽ እዛ ወረቀት ለጥፈሽ ያንን ወረቀት ሄደሽ ምትች እንደ አይነት ህመምተኛ ግማሽ ቀንና አንድ ቀን ዘግቶ ሲመጣ ህመምተኛውን አላገኘውም እና መንገዱ ረሽም ነው።
በመጨረሻም በአራት ሰው የተጀመረው ሮሆቦት የቤት ለቤት የጤና ድርጅት በአሁኑ ሰዓት 64 ሰራተኞች እንዳሉትና በቀጣይም ድርጅታቸው አዲስ አበባ ላይ ብቻ ከመወሰን ይልቅ ወደ ክልል ከተሞች በመሻገር የቤት ለቤት የጤና ድጋፉን ለክልል ህሙማን ለመስጠት በቅድ ላይ መሆኑን አጫውታኛለች።
ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ወጣቶች ላይ መሰረት ያደረገ መሰናዶ ነው እየቀረበ ያለለ
የዘጋቢዎች መስኮት ነው። ዛሬ ወዴት ነው የምንሄደው ሀብታም?
በመቀጠል ዛሬ እንግዲህ ከኢትዮጵያ ተሻግረን ወደ አስመራ እናቀናለን።
አዎ፣ 7 የኮምፒውተር ኢንጂነሪንግ ተማሪዎች ለአይነ ስውራን እና ላልተማሩ ሰዎች የሚያገለግል የትግረኛ ጽሑፎችን ወደ ድምጽ በመለወጥ ለማንበብ የሚረዳ መሳሪያ ሰርተዋል ይለናል ዘጋቢያችን ብርሃነ በርሀ። በተከታዩ ዘገባ ይዳስሰዋል።
እነዚህ ቤበን ጉሴ፣ ሳይሞን ሳምሶን፣ አማኑኤል ተወልደ ብርሃን፣ ሻም አስኮዶ፣ ሄኖክ አስሞሮም እንዲሁም ዳዊት ኃይልና መንግስታብ አርአያ የተባሉ ወጣት ተማሪዎች የማይነፊ ኮሌጅ የኮምፒውተር ኢንጂነሪንግ ትምህርታቸውን በዚህ ዓመት ነው ያጠናቀቁት። ይህን አጋዥ የማንበቢያ ስራ ለ5ኛ ዓመት መመረቂያቸው እንደሰሩትና ሐሳቡንም በአካባቢያቸው ያሉ አይነ ስውራን ትግርኛ ለማንበብ ሲቸገሩ በማየታቸው ይህን ስራ ለመስራት ሐሳቡን እንደመረጡት ከተማሪዎቹ አንዱ የሆነው አማኑኤል ተወልደ ብርሃን ለቪኦኤ ተናግሯል።
ፕሪንትድ ወይ ደግሞ ዝተሐተመ ዝኾነ አይነት ኤ4 ሳይዝ ዘሎ ፔፐር
የማንበቢያ ማሽኑ በኤ4 ወረቀት የታተሙ ጽሑፎችን ወደ ድምጽ በመቀየር ነው የሚያነባው። ይህን የማንበቢያ ማሽን ለመስራት ያነሳሳን ዋንደኛው ምክንያት ደግሞ በአንድ ወቅት አንድ አይነ ስውር መንገድ ላይ እንድረዳው ጠይቆኝ ወደሚፈልግበት ጽፈት ቤት ወሰድኩት። በጽፈት ቤቱም እሱን የሚመለከት ጽሑፎች ይሰጡትና እንዳነብለት ይጠይቀኛል። ከዚህ በመነሳት ለአይነ ስውራን የሚያገለግል አጋዥ ማንበቢያ ለመስራትም ወሰን። ይህን ለአይነ ስውራንና ላልተማሩ ሰዎች ትግርኛ ለማንበብ የሚጠቅም አጋዥ መሳሪያውን ለመስራት የሞባይል ቴሌፎን ካሜራ፣ ስፒከር፣ ሬስፐሪ ፓይ የተባለ እንደ አንጎል የሚያገለግል ሞተር፣ ፓወር ባንክ ወይ የኃይል ማጠራቀሚያ እንዲሁም 7 ቁጥሮችን የያዘ ኪፓድ እንደተጠቀሙ የተናገረችው ወጣት ፌበን ንጉሴ የትግርኛ ጽሑፍ እንድታነብ ያደረግንበት ወይ የመረጥንበት ዋነኛው ምክንያት የሚበዛው የኤርትራ ሕዝብ ትግርኛ ተናጋሪ በመሆኑ የብዙዎችን ችግር ይፈታል በሚል እንደሆነ ተናግራለች።
ታርጌትናና ለአፍካባቢና ዘሎ 7 ይሁን
ዋንኛው ታርጌታችን የሚበዛውን የህብረተሰብ ክፍል ለማገዝ ነው። ስለዚህም ነው ስራውን በትግርኛ ቋንቋ ለማድረግ የመረጥነው። በእንግሊዝኛ ቋንቋ የተዘጋጁ ዳታዎች አሉ። በትግርኛ ፊደል የተዘጋጁ ዳታዎች ባለመኖራቸው ግን ትልቁ ስራችን የትግርኛ ማንበቢያ ዳታዎችን ማዘጋጀት ነበር ብላለች። የማንበቢያ መሳሪያዋ አይነ ስውራን የትግርኛ ጽሑፎችን እንዲያነቡ ተብላ የተዘጋጀች በመሆኗ በሌላ ቋንቋ የተጻፉ ጽሑፎችንና ስዕሎችን እንደማታነብና በስህተት ከገባም አስቀድማ ማንበብ እንደማትችል በደምጽ እንደምትጠቁም የተናገረው ወጣት አማኒኤል የትግርኛ ፊደሎች ብዛት ያላቸውና አንዳንዶቹ ፊደሎችም በጥርስና በጉሮሮ የሚነበቡ በመሆናቸው እነዚህን ድምጾች ማለማመድ ትልቁ ፈተና እንደነበረ ተናግሯል።
አብ ትግርኛ ገለ ቃላት አሉ። ብስነሃ ጸይት ካሳይት ጎሮም ገለም በትህር መልሐስ ካዝንበውለው ማለት ስለዚህ ነዞን ሁሉም ፊደላት በባህደት ነኻ።
አንዳንድ ትግርኛ ፊደሎች በጥርስና ጉሮሮ የሚነበቡ በመሆናቸውና አንዳንዶቹም በተለያየ ቦታ ሲገቡ የተለያየ ትርጉም ስለሚፈጥሩ እነዚህን ሁሉ በማጥናት የየራሳቸውን ድምጽ በመፍጠርና በማለማመድ ልክ የተናጋሪዎችን ድምጽ ለማስመሰል ብዙ ጥረት ነው ያካሄድ ነው ብለዋል። ለአይነ ስውራንና ያልተማሩ ሰዎች ማንበቢያ ተብላ የተሰራችው አጋዥ ማንበቢያ መሳሪያ በኮምፒውተር በኤ4 ወረቀት የተጻፉ የትግርኛ ጽሑፎችን ለማንበብ 3 ሂደቶች እንደሚያስፈልጓት የተናገረው ወጣት አማኒኤል በመጀመሪያ በተገጠመላት ሞባይል ወይ ሌላ ካሜራ ከስሯ ያለውን ጽሑፍ ፎቶ በማንሳት ወደ ራስፔሪ ፓይ በመላክ ወደ ጽሑፍ ይቀየራል። ጽሑፉን ደግሞ ወደ ድምጽ በመቀየር እንደምታነበው ተናግሯል። አይነ ስውራን የሚጠቀሙበት የብሬል ወረቀት ወፈርና ተለቅ ያለ በመሆኑ ክብደት እንዳለውና ለመሸከምም አስቸጋሪ ሲሆን በተጨማሪም የምልክት ጽሑፉ ከጊዜ ብዛት በመዳሰስ ለማንበብ እንደሚያስቸግር ወጣት አማኒኤል ተናግሯል። ከዚህ በመነሳት እነሱ የሰሯት የማንበቢያ ማሽን የተለያዩ ጥቅሞችና የተሻለ አገልግሎት እንደምትሰጥ የተናገሩት እነዚህ ወጣቶች ዋነኛ ጥቅሞቿና ብልጫዎቿ አንደኛ ክብደቷ 4 ኪሎ ግራም ስፋቷ ደግሞ 50x50 ሴንቲሜትር በመሆኑ ለመሸከምና ከቦታ ቦታ ለማንቀሳቀስ ምቹ እንደሆነች፣ ሁለተኛ ጽሑፉን ለማንሳት የሞባይል ቴሌፎን እንደ ካሜራ መጠቀም እንደሚቻል፣ ሶስተኛ ማሽኗ በኤሌክትሪክ ኃይልና በፓወር ባንክ ወይ የኃይል ማጠራቀሚያ ቻርጅ በማድረግ ለ12 ሰዓትና ከዛ በላይ መጠቀም ስለምትታስችል ኤሌክትሪክ በሌለበት አካባቢ መጠቀም እንደምትታስችል ሆና እንደተሰራች፣ አራተኛ ያነበበችውን ጽሑፍ በማሽኗ ሞተር ወይ ሬስፔሪ ፓይ ቀርጻ ስለምትታስቀምጠው ድምጹን በፍላሽ ዲስክ በመወሰድ በፈለጉበት ጊዜና ቦታ እንዲሁም በተለያየ የድምጽ መሳሪያዎች መጠቀም የሚቻል በመሆኑ የአይነ ስውራን የትግርኛ ማንበቢያ ማሽኗ ትልቅ ጠቀሜታ እንዳላት ወጣቶቹ ተናግረዋል። እነዚህ 7 የኮምፒውተር ኢንጂነሪንግ ተማሪዎች በቀጣይ የማንበቢያ ማሽኗን አሁን ካለችበት ቅርጽና ስራ በተሻለ መልክ ለመስራትና የተሻለ ስራ እንድትሰራ የማድረግ ትልቅ እቅድ እንዳላቸው ተናግረዋል። ከዚህም በተጨማሪ የእጅ ጽሑፎችንና በላቲን ፊደሎችና ሌሎች በግዕዝ ፊደሎች የተጻፉ ጽሑፎችን እንድታነብ ለማድረግ ከአይነ ስውራን ማህበር ከኮሌጆችና ከላይብረሪዎች ጋር በመነጋገር ትልልቅ ሰርቨሮችን በመጠቀም የተሻለና ሰፊ ሽፋን ያለው አገልግሎት ለመስጠት ትልቁ ህልማቸውና አቅዳቸው መሆኑን ተናግረዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃንን እናመሰግናለን። እንግዲህ እኛም ለነዚህ ወጣቶች መልካም እድል እንመኛለን። ሌላ ተጨማሪ ስራዎችንም እንደሚሰሩ ተስፋ እናደርጋለን። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ያቀናበረልን ሞክቢል ያቤሮ ነው።
በዚህ በጀመር ነው በሳሚዳን ሙዚቃ ጉዟቸው የሰመረ ይሁን እያለን እንሰናበታለን። ደህና ደሩ።
Sadana chukukum ya biru, Ruhana chule mishi. Sacho kafila nafase, Sarakano karate, Ibrakachu ya chamu tenyan, Salam narati za kumyan. Yande vetu shi wonde, Asastro ya sarri, Talatu chishpiku na chum, Ulim ya mera miru. Pasaba vinsin tenyuk tenan, Ani na chimini karanan, Tumitinam kadmester rachan, And that's high in my love, though.
kun radio sagale amerikati